ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም አላለሁ። እንደምን አላችሁ? ጌታን እጅግ አድርገን እናመሰግነዋለን። ክብር ይገባዋል አምላካችን። ጌታ ይመስገን። የወደደን ከኃጢአታችንም በደሙ ያጠበን ለአምላካችን መንግስትና ካህናት እንድንሆን ያደረገ ጌታ ስሙ ይባረክ። አሜን ነው? አሜን። ሃሌሉያ። ጌታ ይመስገን። ጌታ እንደረዳኝ አጠር መጠን አድርጌ መልእክቴን ለማስተላለፍ ሞክራለሁ። አይዟችሁ፣ ነቃ ብላችሁ ለመከታተል ሞክሩ። ጌታ ይባረክ። አምላካዊ መልስ በሚል ነው የምንነጋገረው። አምላካዊ መልስ። እግዚአብሔር ይመስገን። ሐዋርያው ጳውሎስ ለሮሜ ሰዎች በምዕራፍ 11 ቁጥር 1 6 ላይ በተጻፈው ሐሳብ ላይ የኤልያስን ታሪክ እያመጣ ሮማውያኖችን ስለ እስራኤል ሰዎች ያስረዳቸዋል። እንዲህ ይላል ምንባቡ፣ እናንብበውና አጭር ጸሎት አድርገን ወደ ጉዳዩ እንገባለን። ሮሜ 11 ምዕራፍ 11 ቁጥር 1 6 እንግዲህ እግዚአብሔር ሕዝቡን ጣላቸውን? እላለሁ አይደለም። እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያምም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ፣ ነቢያትህን ገደሉ፣ መሠዊያዎችህንም አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7000 ሰዎች ለእኔ ያስቀርቻለሁ። እንደዚሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ ይላል እግዚአብሔር ቃል። አባት ሆይ እናመሰግናለን። እስከዚህ ደቂቃ ድረስ አብርሃም ስላለ እንደ ተስፋ ቃል በአንድም በሌላ መንገድ ነፍሳችንን እያነቃቃ ስለሆነ እናመሰግናለን። ኪዳን አክባሪ እውነተኛ አምላክ ታማኝ ጌታ ስምህ ይባረክ። አሁንም ጌታ ሆይ በዚህ ሰዓት የምንከፋፈለውን ቃልን ለእያንዳንዳችን አብራልን፣ የመረዳት አቅምና ማስተዋል ስጠን። እግዚአብሔር ሆይ አንተ ካላስረዳህን፣ አእምሯችንን ካልከፈትከው ቃልን ልንረዳው አንችልምና አቤቱ መንፈስህ ሁላችንን ያግዘን፣ ያስረዳን። ወደ ውስጠኛው ማንነታችን ዘልቀ ገብተ ተናገረን። ድምፅህን አሰማን። ድምፅህን ሳንሰማ ከዚህ ቤት አንውጣ። ስምህ ይባረክ። በኢየሱስ ክርስቶስ ስም አሜን። አምላካዊ መልስ ሲመጣልን ተስፋ አስቆራጭ ነገርን አጥፍቶ ተስፋ ይሰጠናል፣ ወይም ተስፋን ያለመልምልናል። በመጽሐፍ ቅዱስ ታሪካችን የኤልያስን ታሪክ ስንመለከት በጣም ተስፋ ቆርጦ ነፍሱን እስከ ሞት ድረስ ሽቶ የነበረ ሰው የአምላክ መልስ ወደ እሱ ሲመጣለት ከዛ ተስፋ መቆረጥ ወጥቶ ተስፋው እንደገና ታድሶ ወደ ልምላሜ ሲሄድ እናየዋለን በታሪኩ። አምላካዊ መልስ ሲመጣልን ግራ ከመጋባት አውጥቶ ነገሮችን ግልጽ ያደርግልናል። ግራ ከመጋባት በቃ ግራ ገብቶን ተጨንቀን ምናደርገው ጠፍቶን ሳለን የአምላክ መልስ ግን ሲመጣ ከዛ ካለንበት ነገር ውስጥ ከዛ ግራ መጋባት ውስጥ እንወጣለን። እግዚአብሔር ስሙ ይባረክ። የአምላክ መልስ ይምጣላችሁ።
አሜን።
አምላካዊ መልስ ሲመጣልን ከፍርሃት አውጥቶ በእምነት እንድንቆም ያደርገናል። ፈርተን ደንግጠን ምን ሊፈጠር ነው ካልንበት ነገር ውስጥ ያወጣንና በእምነት እንድንቆም ያደርገናል። ጌታ ይባረክ። የአምላክ መልስ ሲመጣ አምላካዊ መልስ ለኤልያስ መጣለት። ጳውሎስ ነው የሚለው ለሮሜ ሰዎች። አምላካዊ መልስ ግን ምን አለው ብሎ ይናገረናል። አምላካዊ መልስ ሲመጣልን በሁኔታዎች ውስጥ ትክክለኛ እይታን ይሰጠናል። ሁኔታዎችን ያለ ድንግዝግዝ በሆነ መንገድ ሁኔታዎች ምን እንደሆኑ ኢቫሉዌት ማድረግ እንድንችል ያደርገናል። ግምታዊ ሐሳብ ሳይሆን የምንሰጠው እርግጠኛ እንድንሆን ያደርገናል ማለት ነው። እርግጠኛ እንድንሆን ያደርገናል። ያንንም በኤልያስ ታሪክ ውስጥ እናመለከተዋለን። ኋላ እንገባበታለን። ወደሱ ኤልያስ ብቻዬን ቀርቻለሁ ሲል እግዚአብሔር አይ 7000 ያሉ አለ። ግምታዊ ነው የሱ ሐሳብ ከሆነ ከደረሰበት ነገር የተነሳ ከማያልፍበት ነገር የተነሳ ማንም አጠገቡ ዞር ዞር ቢል የለም። ግን እዚህ ጋር የለውም እንጂ አሉ፣ እዚህ ጋር የለውም እንጂ አሉ። ስለዚህ ስለ ሁኔታው ግምታዊ ሐሳብ የሰጠው የአምላክ መልስ ሲመጣ 7000 ያሉ እንዴ አለ። እርግጠኛ ሆነ ማለት ነው። እግዚአብሔር እንደዚህ አይነት እርግጠኛ ነገር ውስጥ ይከተታል።
አሜን
አሜን። ግምታዊ ከሆነ ነገር ውስጥ ተጨንቀን ግምት ከምንሰጥ ይልቅ እግዚአብሔር ግን በጣልቃ ገብነት አምላካዊ መልስ ሲሰጠን በጉዳያችን ላይ እርግጠኛ ያለውን ነገር ይገባናል።
አሜን።
እግዚአብሔር ያየውን ነገር እናያለን። እግዚአብሔር የተረዳውን ነገር እንረዳለን። ነው የሚለውን ነገር እናገኛለን። የሰው ዕውቀት ውስን ስለሆነ ማለት ነው። የሰው መረዳት ውስን ስለሆነ እዚች ጋር ያለው ብቻ ያለ። እዚች ጋር አየው የሚለውም ራሱ ላያየው ይችላል። አየው ቢለም ላናየው ይችላል። እግዚአብሔር ሳይው እንዴ ነው አይደለም ሌላ አለ ማይ ላንተም ማይታይ ሊለን ይችላል። እግዚአብሔር ጣልቃ ሲገባ መልስ ሲሆነን በሁኔታዎች ውስጥ ትክክለኛ እይታ ይሰጠናል። አምላካዊ መልስ ይመጣልን ኃይልንና ብርታትን የጉልበትን መታደስ ይሆንልናል። እግዚአብሔር ስሙ ይባረክ። ያ ከፍተኛ ድካም ውስጥ ገብተን የነበር ነው ተስፋ ቆርጠን በቃ አልችልም ያልንበትን ሁኔታ ያስወጣና እንደገና የጉልበት መታደስ ይሆንልናል። እግዚአብሔር ስሙ ይባረክ። ስለዚህ አምላካዊ መልስ ይመጣላችሁ። ሃሌሉያ። ሐዋርያው ጳውሎስ እንግዲህ እንዳነበብነው ምንባብ ስለ ኤልያስ አነሳ ለሮም ሰዎች ስለ እስራኤላውያኖች ሊያስረዳቸው ሲፈልግ እንግዲህ እግዚአብሔር ህዝቡን ጣላቸውን እላለሁ አይደለም እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ህዝብ አልጣላቸው ምንም ኢየሱስ ክርስቶስን ባይቀበሉም አልጣላቸው መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ኤልያስ እስራኤልን ከሶ ነበር ነው የሚለው በማፊት በእግዚአብሔር ፊት የታላቁ ነብይ እስራኤልን ከሶ ነበር የእግዚአብሔርን ህዝብ ከሶ ነበር ነው የሚለው ሐዋርያው ጳውሎስ ከሶት ነበር ምን ብሎ ጌታው ነቢያትን ገደሉ መሰዊያዎችን አፈረሱ እኔም ብቻዬን ቀረያለሁ ነፍሴንም እሽዋታል ነገር ግን አምላካዊ መልስ መጣ ነው የሚለው እግዚአብሔር ስሙ ይባረክ ሃሌሉያ እስቲ ወደ ዋናው ታሪክ ጋር እንሂድና ትንሽ ረጋ ብለን ሐሳቡን በሐሳቡ እንመለከተዋለን አንደኛ ነገስት ምዕራፍ 19 ላይ ያለ ሐሳቡ ኤልያስ ከሰሰ የተባለው እስራኤልን ከሰሰ ግን እግዚአብሔር ደግሞ ከእስራኤል መካከል 7000 አስቀርቶ ነበር እስራኤል በዚያ ጊዜ ምንም ያክል እግዚአብሔርን በመካድ ህይወት ውስጥ ቢሆኑም ጣዖት እያመለኩ ቢሆንም ነቢያቶችን እየገደሉ ቢሆንም ኤልያስንም እያሳደዱ ቢሆንም እግዚአብሔር ግን ሲመለከት 7000 ለጣዖት ያልሰገዱ መሰዊያውንም ያልሳሙ እሱንም ያልተከተሉ በንጽህና እግዚአብሔርን የሚያመልኩ እግዚአብሔር የሚያቃቸው የለያቸው ነበሩ እስራኤልን በሙሉ መከሰስ አትችልም ነው የሚለው በስመ እስራኤል ሁሉ አይከሰስም የተለዩ ነበሩ በዚህ ዘመንም ቅሬታዎች አሉ አለ ጳውሎስ ደግሞ እንደዚሁ ምንም እስራኤል ህዝብ ኢየሱስ ክርስቶስን አሳልፎ ቢሰጥም ለስቅላት ባይቀበለው በቅሬታ ደግሞ አሉ አለው እሺ አንደኛ ነገስት ቀዳማዊ ላይ አለፍ አለፍ እያለን ሐሳቡን እንረዳለን ከዚሁ አንወጣም እዚሁ ላይ ነው ጀምረን ምን ጨርሰው ቁጥር 1 ላይ ስትመለከቱ ኤልዛቤልም ነገ በዚህ ጊዜ ነፍስን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይሄን ያድርጉብኝ ይሄንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች ቃል በቃል አይደለም ማነበው ሐሳቡን ነው እና እንዲህ ስላለችው ኤልያስ ደግሞ ቁጥር 2 ላይ ተመለከቱ ፈርቶ ተነሳ ነፍሱንም ሊያድን ሄደ በይሁዳም ወዳለ ወደ በርሳቤ መጥቶ ብላቴናው ሽ በዚያ ተወ እንግዲህ ከዚህ በፊት ያለው ምዕራፍ 18 አታስታውስታላችሁ ያስባል እነዛ ሁሉ የባል ነቢያት ተሰብስበው እነሱ አምላክ የናንተ መታመልኩት ከሆነ እስቲ በሉ አሳዩ ተብሎ ተወራርዶ እሱ ደግሞ መጨረሻ ላይ እሳት ወረደ መሰውያው ላሰች እሳት ከዛ እነዛን ሁሉ አሳረደ ይሄንን ይዞ አክአፕ ሪፖርት ለኤልዛቤል አቀረበ ኤልዛቤል በዛቻና በማስፈራራት ወደ ኤልያስ መልእክት ላከች እዚህ ላይ ማለት ነው 19 ላይ ስለዚህ ይሄንን ልክ ዛቻና ማስፈራራት ሲደርሰው ኤልያስ ምን አደረገ ፈርቶ ተነሳ ነፍሱንም ሊያድን ሄደ ይላል በቃ ነፍሱን ሊያድን ሄደ በይሁዳም ወዳለ ወደ በርሳቤ መጥቶ ብላቴናውን በዚያ ተወ አብሮት የነበረው የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ አንድም ሁለቴ መጣ እየዘለልኩ ነው እንዳልኳችሁ ጊዜ ለመቆጠብ የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶ በላ ጠጣም። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። 40 ቀንና 40 ሌሊት እየተጓዘ ወደ እግዚአብሔር ተራራ ወደ ኮሬብ ተራራ ማለት ነው እነ ሙሴ እሳት የነደደ ቁጥቋጦ ሳይቃጠል የተገለጠበት ስፍራ ማለት ነው። የእግዚአብሔር ክብር ወደሚገለጥበት ቦታ ወደዛ ተራራ 40 ቀንና 40 ሌሊት እየተጓዘ ሄደ ወደዛ ስፍራ። እዚያም ወዳለ ዋሻ መጣ። በዚያም አደረ። እናም ኤልያስ ሆይ በዚህ ምን ታደርጋለህ አለው። አሁንም በተደጋጋሚ እግዚአብሔር መልአክ እየተገለጠ በዚህ ምን ታደርጋለህ ይለዋል። አሁን በኤልያስ በሽሽት ነው የሚሄደው፣ በእግዚአብሔር ምሪት አይደለም የሄደው። ከዚህ በፊት ተገለጥ ብሎት ነበር ትዝ ይላቸዋል አይደለ? አይደለ? አንድ ቦታ ላይ 3 ዓመት ዝናብ እንዳይዘንብ ካረገ በኋላ ከዛ በኋላ እስከዛ ድረስ ቁርአንም አዝዣለሁ ይመግብሃል ተቀመጥ ብሎት ነበር። ከዛው ጊዜ ጠብቆ ደግሞ ተገለጠ፣ ለምድሪቱ ዝናብ ሰጣለሁል ተገለጠ። አሁን ግን በእግዚአብሔር ምሪት አይደለም ይሄ ሰው እየሸሸ ያለው። አሁን ግን በዛቻ በማስፈራራት ነው እየሸሸ ያለው። እና የሚመጣው ጥያቄ ምንድነው? ከእግዚአብሔር በዚህ ምን ታደርጋለህ ነው የሚለው። እዚህ ማች ና አልኩ፣ እዚህ ማች ወደዚህ ስፍራ ና ማች አልኩ ነው ጥያቄው። በተደጋጋሚ የሚመጣው መልአኩን እየላከ እግዚአብሔር። እሺ፣ ከዛ ኤልያስ የመለሰው መልስ ተመልከቱ። እርሱም አሁን እዚህ ጋር ነው ክሱ የሚመጣው። እዚህ ጋር ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። እሺ ትቆጥሩልኛላችሁ። አንደኛ የእስራኤል ልጆች ቃል ኪዳንህን ትተዋል አለ። ቃል ኪዳን አፍርሰዋል። አንድ ይሄ የክስ ፋይል ነው። እንግዲህ አሁን ከሷል ብሎናል ጳውሎስ እስራኤልን ሲከስ በእግዚአብሔር ፊት። በዚህ ምን ሰራላ ሲባል ለክስ ለመጣሁት የሚል ይመስላል። እና እሺ ምንድን ነው? የእስራኤል ልጆች ቃል ኪዳንህን ትተዋል። አንድ መሰዊያዎችን አፍርሰዋል። ሁለት ሶስተኛ ነቢያቶችን በሰይፍ ምን ብለዋል? ገድለዋል። ሶስት እኔም ብቻዬን ቀርቻለሁ፣ ለብቸኝነት ምክንያት አድርገውኛል። አራት አምስተኛ ነፍሴንም ሊወስዷት ይሻሉ፣ አሁን ደግሞ በማስፈራራት መጥቶብኛል፣ እንገላለን ብለዋል። ማለት ኤልዛቤል ያንን ማስፈራሪያ ስትልክ ማለት ነው። አምስት ኬዝ አለው ማለት ነው። በአምስት ኬዝ እስራኤላውያኖችን ከሷቸዋል። ተመልከቱ፣ ይሄ እግዚአብሔርን ሰማ እግዚአብሔር። አሁንም እሺ እንቀጥል። የሚገርም ነው። እኔ ይህን ሳነብ ያው የእኛን ህይወት ነው የማየው። በአንዳንድ ጭንቁ ስናልፍ፣ በአንዳንድ ሁኔታዎች ስናልፍ፣ በተበዳይነት ስሜት ውስጥ ስናልፍ ሰዎችን አንዳንዴ በእግዚአብሔር ፊት እንከስ ይሆናል። ወቅታችኋል። ሰዎችን እንከሳቸዋል። እንዲህ አርጎኝ ሳናውቅ ሳናስ አምላካዊ መልስ ይምጣልን። በግል ተበዳይነት ስሜት ውስጥ ስንሆን፣ በግል ግራ መጋባት ውስጥ ስንሆን፣ በቤተሰብ በቤተ ክርስቲያን በሀገር ደረጃ እንደዚህ አይነት ውጥረት ውስጥ የምንገባበት ጊዜ አለ። እንደዚህ አይነት ተስፋ መቁረጥ የምንገባበት ጊዜ አለ። የእግዚአብሔርን ድምፅ ካልመጣ ላንመለስ፣ ላይሽርልን፣ ላንፈወስ ማለት ነው። ይሄ ሰው በቃ አሁን ብቻዬን ቀርቻለሁ፣ እኔ ውሰደኝ፣ እኔ ከአባቶች አልበልጥም፣ በቃ አልቋል፣ የእኔ አገልግሎት ዘመን አበቃ፣ በቃ አንተ በሰው እጅ አልጠፋም፣ በእነሱ እጅ በአንተ እጅ አንተ ራስ ውሰደኝ እያለ ነው ያለ። በቃ አብቅቷል፣ ነገሩ ዘግቶታል። እግዚአብሔር ጣልቃ ገብቶ እንጂ እኮ እሱ ጨርሶታል። በቃ እግዚአብሔር ሳይጨርስ ማለት ነው። እና እንዳልኳችሁ አምስት ጉዳይ ይዞ ቀርቧል። ልንቀጥል። በቁጥር 11 ላይ እርሱም ውጣ አለው እግዚአብሔር፣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ፣ በእግዚአብሔር ፊት ትልቅና ብርቱ ነፋስ ተራሮቹም ሰነጠቀ፣ አለቶቹንም ሰባበረ። እግዚአብሔር ግን በነፋስ ውስጥ ምን አለ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። አሁንም በድጋሚ ተመሳሳይ ጥያቄ ነው እግዚአብሔር የሚጠይቀው፣ ምን ታደርጋለህ? እርሱም አሁን ያንን ተመሳሳይ ኬዝ አሁንም አመጣው። ለሰራዊት አምላክ ለእግዚአብሔር እጅግ ቀርቻለሁ። እሺ አምስቱን እነዛ ነገሮች ተደረደራቸው። አሁንም የእስራኤል ልጆች ቃል ኪዳንን ትተዋልና፣ መሰዊያዎችህንም አፍርሰዋልና፣ ነቢያትህንም በሰይፍ ገድለዋልና፣ እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለው። እግዚአብሔር አሁን መልስ መስጠት ጀመረ። እግዚአብሔር ስሙ ይባረክ። አምላካዊ መልስ መጣ። አሁን እንዲህ አድርገዋል እንዴ? ኪዳኔን አፍርሰዋል እንዴ? ነቢያቶችን ገለዋል እንዴ ብሎ አይደለም የሚመለሰው። በቀረበለት ኬዝ አይደለም የሄደው እግዚአብሔር። ሳቀርቶ ነው እግዚአብሔር። የኤልያስን ቅናት አያውቀውም፣ ያውቃል። ነቢያቶች እንደተገደሉ አያውቅም፣ ያውቃል። ኤልሳቤት ስንቱን እንደጨረሰች አያውቅም። መሰዊያው እንደፈረሰ እግዚአብሔር መሰዊያ አያውቅም። ከሁሉ በላይ እኮ ኤልያስ አይደለም የተበደለው። ማን ነው የተበደለው? እግዚአብሔር ነው የተበደለው። ኪዳኑ የማን ነው? የኤልያስ ነው እንዴ? ኪዳኑን አፍርሰዋል አለ። ኪዳኑ የማን ነው ታዲያ? የእግዚአብሔር ነው። መሰዊያውን አፍርሰዋል አለ። መሰዊያው የማን ነው? እሺ ነቢያቶቹን ያስነሳስ ማን ነው? ኤልያስ ነው እንዴ? ነቢያቶቹ ተገደሉ። ለነቢያቶቹ ግድ የሚለው ማን ነው? እግዚአብሔር ነው። አንዳንዴ ከእግዚአብሔር በላይ እኛ ተቆርቋሪ እንሆናለን። እና አምላካዊ መልስ ነው እንግዲህ አሁን ሁኔታዎቹን አይቶ አዎ ኤልያስ እግዚአብሔር የሚወደው አገልጋይ ነው፣ እግዚአብሔር የሚያከብረው አገልጋይ ነው። ግን የኤልያስ መረዳት ወደ ከፍታ ሊያመጣው ነው። እግዚአብሔር ስሙ ይባረክ። እግዚአብሔር የእግዚአብሔርን አይኖች ሊሰጠው ነው። የእግዚአብሔርን አመለካከት እንዲያገኝ ነው አሁን እግዚአብሔር የሚገለጥለት። እንደ ሌሎቹ ነቢያት እሱም እኮ ሊሞት ይችላል፣ በቃ አሳደው ሊገሉት ይችላል። አሁን ግን ከኤልያስ ጋር ጉዳዩ የእግዚአብሔር የተለየ ነው። እግዚአብሔር ስሙ ይባረክ። ከኤልያስ ጋር ግን የተለየ ነው። አዎ ኤልያስ እድሜው ሲገፋ እንደ ሰው በምድር ፍጥረት ሕግ ያልፋል ሸምግሎ። የእግዚአብሔር መንግስት ስራ ግን ይቀጥላል። ከኤልያስ ጋር ግን አልጨረሰም፣ እግዚአብሔር አልጨረሰም። ተስፋ አስቆራጭ የሚመስል ነገር በህይወቱ ቢገጥመውም እግዚአብሔር ግን አልጨረሰም። አጣብቂኝ የሚመስል ከባድ ነው በሚለው ነገር ውስጥ የገባ ቢመስለውም ኤልያስ ይህንስ አላልፈውም ቢልም ነው አልጨረሰም ግን እግዚአብሔር ስሙ ይባረክ። እንደዚህ አይነት ሁኔታ ተሰምቷችሁ ያውቃል? ተሰምቶን ያውቃል? ይህንንስ አላልፈውም በቃ የመጨረሻ ነው ያላችሁበት ጊዜ አለ። እግዚአብሔር ግን ካልጨረሰ አልጨረሰም። አሜን። እኛ ተሰማን እንጂ መሰለን እንጂ እግዚአብሔር አልጨረሰም። እግዚአብሔር ስሙ ይባረክ። አምላካዊ መልስ ሲመጣ ነገር ሁሉ ይገለባበታል። እግዚአብሔር ስሙ ይባረክ። አምላካዊ መልስ ሲመጣ ስለዚህ ሶስት ነገሮች ኤልያስ ሆነለት። አምላካዊ መልስ ሲመጣ አንደኛ እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። የመጀመሪያ ጥያቄ እግዚአብሔር ምንድን ነበር? በዚህ ምን ትሰራለህ? ወደዚህ እንድትመጣ ነው ያላልኩም። ተመለሳለሁ። ወደ መጣህበት መንገድ፣ ወደ ደማስቆ መንገድ ተመለሳለሁ። ምሪት እናገኛለን። እግዚአብሔር ስሙ ይባረክ። የሚያደርገው ነገር ጠፍቶት ነበር። አሁን እሱ በቃ ወደዚህ እየሸሸ መጣ፣ ወደ እግዚአብሔር ተራራ በቃ እየሸሸ መጣ። በቃ እግዚአብሔር ያስጥለኛል ከሞት ብሎ ይሁን አላውቅም፣ ግደለኝ ነው ግን የሚለው፣ ልሙት ነው የሚለው፣ ግን ወደ እግዚአብሔር ተራራ ነው የሚመጣው። ምን እያሰበ እንደሆነ አላውቅም። ወደ እግዚአብሔር ተራራ ነው የሚመጣው፣ የእግዚአብሔር ክብር ወደሚገለጥበት ተራራ ነው የሚመጣው፣ ግን ልሙት ነው የሚለው፣ ጨርሻለሁ ነው፣ ውሰደኝ ነው የሚለው። አይደለም አልወስድህም ነው እግዚአብሔር። መችን ያልኩኝ ልትሄድ ነው መች ያልኩኝ? ወደ ተራራ የተጠራው ሙሴ ነው። ትሄዳለህና ኢያሱን አበረታታ፣ አነሳሳ፣ ልቡን እንዲያጸና አድርገው፣ አንተ ግን ትሄዳለህ ወደ ተራራና እና ትሄዳለህ የተባለው ሙሴ ነው። እሱ አልተባለም፣ እንደስ ልትሄድ ነው አልተባለም። እና ምሪት ነው የተሰጠው። ምሪት እናገኛለን። እግዚአብሔር ስሙ ይባርክ። መጀመሪያ አምላካዊ መልስ ሲመጣ አቅጣጫን እናገኛለን፣ ምን ማድረግ እንደሚገባን። የሚያደርገው ነገር ጠፍቶታል፣ ግራ ገብቶታል። ምክንያቱም እዛ ጋር የሞት ድምፅ አለ፣ ማስፈራሪያ ዛቻ አለ። ወደዛ ህዝብ ነው መመለሰ እንዴ? ምንድን ማድረገው? አዎ ወደዛው ነው የምትመለሰው። ተመለሰ። የእግዚአብሔር ድምፅ ከሆነ የእግዚአብሔር ቃል ከሆነ ማን ይናገረናል? እግዚአብሔር ስሙ ይባረክ። አምላካዊ መልስ ሲመጣ አቅጣጫን እናገኛለን፣ ምሪትን እናገኛለን። እግዚአብሔር ስሙ ይባረክ። ሁለተኛ ከዚያም በደረስህ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባዋል። ሶስት ሰዎችን እንዲቀባ እግዚአብሔር ተናገረው። አዛሄልን በሶርያ ላይ እንዲነግስ ትቀባዋለህ። በአንተ ፋንታ በነቢይነት ተተክቶ እንዲያገለግል ኤልሳን ትቀባዋለህ። በእስራኤል ላይ ንጉሥ እንዲሆን ኢዩን ትቀባዋለህ። እግዚአብሔር ስራውን አልጨረሰማ። ለሌላው ተጠቃሚነታችን አስፈላጊነታችን ይቀጥላል። እግዚአብሔር ስሙ ይባል። የእግዚአብሔር አምላካዊ መልስ ሲመጣ ጣልቃ ሲገባ ያ ተስፋ መቁረጥ ያ ፍርሃት ይጠፋና እግዚአብሔር ስራውን አልጨረሰም እንላለን። እግዚአብሔር ስራውን አልጨረሰም። እግዚአብሔር ስሙ ይባረክ። አሜን ነው ወይ?
አሜን።
ለሌሎች ገና ተቀማለው ማለት ነው። ለሌሎች ገና መነሳት ምክንያት ነኝ። ለሌሎች መቀባት ገና ምክንያት ነኝ ይላል አሁን ኤልያስ። እንዴ እግዚአብሔር ስሙ ይባረክ። እና እግዚአብሔር በዝብዝብ ነገረው። አንዱ ካንዱ ያመለጠው አንዱ ይመታዋል፣ ካንዱ ያመለጠው አንዱ ይመታዋል ይላል። አንተ ፈራህበት ነገር የሚበቀሉ ሰዎች ናቸው። ስራዬ ይቀጥላል። ባንተ ጋር ያለው ምን አልጨረስኩ። በጥፍ ቅባት ገና የሚነሳ አለ ነብይ። ባንተ ላይ ባለው እጥፍ ቅባት ገና የሚነሳ አለ። ስራዬ አልጨረስኩም። ለምንድን ነው በዛቻ የምትፈራው? እግዚአብሔር ስም አምላካዊ መልስ ይምጣል።
አሜን።
አሜን ነው።
አሜን።
አምላካዊ መልስ ይምጣል። አዎ ጠላት በዛቻ በማስፈራራት ድንቅት ከነበረው ከተጋጋለ መንፈሳዊ ቅናታችን ዘጭ ሊያደርገን የሚችል አይነት ያልጠበቅነውን ድምፅ ሊያመጣ ይችላል። ግን እንዳሰማማችን ነው። የሚሰማኝ ነው ያለው ጌታ። እንዳሰማማችን ነው። ግን አምጣው። አንዳንዴ አለ። አንዳንዴ ከባድ አጣብቂኝ ውስጥ እንገባል። አንዳንዴ ክፉ ጠባብ መንገድ ውስጥ እንገባል። የምናደርገው የሚጠፋብን ጊዜ አለ። ይሄ ኤልያስ እኮ የሚገርም ሰው ከነቢያቶች ሁሉ እኮ የተለየ ነው። ጌታ ኢየሱስ ክርስቶስ እኮ በተለየ መንገድ ካነሳቸው የእግዚአብሔር ሰዎች የብሉይ ኪዳን ሰዎች አንዱ ነው። በሚገርም መንገድ ያዕቆብ በመልእክቱ ላይ ማስቷል። እሱ እንደኛው ሰው ነው አለ እኮ። ምን ሊል ነው የፈለገው? ብዙዎቻችሁ እንደ ሰው አታዩትም ነው ነገሩ። እንደኛው ሰው ነው አለ። የተለየ ትኩረት የሚሰጠው ነው ማለት ነው። ዕብራውያኖች ባለው ታሪክ የተነሳ እንደ ሰው አያዩት። በእሳት ሰረገል የተወሰደ ያ ሰው እሳት እንዲዘንብ ያደረገ ሰው መሰዊያውን በእሳት ላስ 400ን ያሳረደ ሲሰው እሱ ሰው አይመስለኝም ይላል የሚባባል። እሱ መልአክ ነው ሳይባባሉ አይቀርም። ግን እንደ ሰው ይሄ ሰው ግን ምን ሆኗል? ከባድ ተስፋ መቁረጥ ውስጥ ገብቶ ነበር። ከባድ ተስፋ መቁረጥ ውስጥ እግዚአብሔር በክብሩ ያን ያክል ተገልጦበት ደግሞ የወረደ ስሜት ውስጥ ገብቶ ነበር ማለት ነው። አይግረመን ማለት ነው። እኛም ያን ያክል አይነት ስሜት ውስጥ ብንገባ እግዚአብሔር የምሕረት አምላክ ነው። የሚደርስ አምላክ ነው። አምላካዊ መልስ ይምጣልን። አሜን። ከዛ ከወረድንበት ነገር ውስጥ ብድግ የሚያደርግ እንደገና አይዞህ ትቆማለህ፣ አቆምሃለሁ፣ አቆምሻለሁ የሚል አምላክ። አሜን። አለሁኝ አብሬ። አሁንም ያ አብረን የሰራን ጌታ አብረን አሁንም አለሁ ከአንቺ ጋር አለው ከአንተ ጋር የሚል አምላክ አምላካዊ መልስ ይምጣል። አሜን ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ኤልያስን ወደ አዲስ ነገር አስገባው። ተመለስ አለው። ቀጥሎ እነዚህን ቀባልኝ አለ። ሶስቱን ቀባልኝ አለ። አንተ ስትቀባቸው ነው የሚነሱት። እግዚአብሔር ስሙ የተባረከ ይሁን። አሜን። ሶስተኛ ይሄን ነው የምፈልገው ደግሞ በተለይ እኔም አለ እግዚአብሔር ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7000 ሰዎች ለእኔ ያስቀራለሁ ከእስራኤል ምድር። ስለዚህ እስራኤል ምን አይደረግም? አይከሰስም። አይከሰስም ነው የሚለው። ስለሌላው ሰው ያለን አመለካከት በሙሉ መረዳት ማስተዋል ይሆናል ማለት ነው። አምላካዊ መልስ ሲመጣ እግዚአብሔር ይገልጣል። ስለ ሰዎች ይገልጣል። አሜን። ይገልጣል ማለት ስለ ህዝብ ይገልጣል። ስለ ግለሰቦች እግዚአብሔር ይናገራል። ማን ነው ከሌ ማን ነች እሷ የሚለው ነው። አምላካዊ መልስ ሲመጣ አስፈላጊ በሆነ ጊዜ እግዚአብሔር ይናገራል። በቃ አምላካዊ መልስ ባስፈልጋችሁ ጊዜ ስለ ከሌና ስለ ከሌት ማወቅ የሚገባችሁ ከሆነ ያ እግዚአብሔር አምላካዊ መልስ ይምጣላችሁ።
አሜን።
ስለ ሁሉም ማወቅ አለብኝ ብለን እንትን መቸገር አይደለም ያለብን ግን አምላካዊ መልስ አለ። ስለዚህ አሁን እስራኤል በምን አይነት ሁኔታ ውስጥ እንዳለ በዛ ሰዓት ኤልያስ ሁሉ ክዷል ብሏል። ሁሉ ተንበርክኳል ብሏል። ሁሉ በዓልን ስሟል ብሏል። ፍቅር ከበዓል ጋር ተያይዟል። እግዚአብሔርን ጥሎታል። የአባቶቹን አምላክ ለቆ ሄዷል ብሏል። አይደለም ነው እግዚአብሔር የሚል ያለው ሰባትሽ ያልተንበረከከ ያልሰገደ ያልሳመ አለኝ በአላም ላክ ነው ያላለ አለኝ አስቀራለሁ ዲ ራስ ያለ እግዚአብሔር ስሙ ይባረክ አሜን ስለ ፊንላንድ ክርስትና ስታስቡ ምን ደም ታስቡ በቃ ይሄ ህዝብ እኮ ጥሏል ጌታን ግን አሉ የሚገርመው በጣም ጌታ ነው የሚወዱ የሚቃጠሉ ሰዎች አሉ በቀደመው በአባቶቻቸው አይነት ፍቅር የሚቀጣጠሉ ሰዎች አሉ እኛ ያው ውጪ መንገዱን ጠርሙስ ይዞ መሄዱ ምናምን ነው እና 40 ሁሉ ሲንገዳገዱ ከተማው ላይ ስናይ ይሄስ በቃ እንደቀደመው አባቶች አው ልክ ነው ግን ሁሉ አይደለም ሁሉ አይደለም እግዚአብሔር ስሙ ይባረክ አሜን ነው አዎ ስለዚህ ስለሌላው ሰው ስለ ሁኔታዎች ትክክለኛ ሆነ መረዳት እናገኛለን አምላካዊ መልስ እናገኝ አምላካዊ መልስ እናገኝ ስለዚህ ላጫል የዮብ መጽሐፍን ስትመለከቱ እነዛ ሶስቱ መካሮች መጥተው ፈረዱበት እንጂ በጽድቅ አልተናገሩም የእግዚአብሔርን ጽድቅ አልተናገሩም ነው የሚለው መጽሐፍ ቅዱስ ምክንያቱም ከውጭ የሚያለው ነው የሚያዩት ነው ያው ከውጭ በቃ በዛ ደረጃ ነው መረዳታቸው በቃ ወዳጆቹ ሊያጽናኑት መጡ ነው የሚለው በቃ ሊያበረታቱት መጡ ግን ፈረዱበት እንጂ የእግዚአብሔርን ጽድቅ አልተናገሩም ነው የሚለው እግዚአብሔር ቃል ስለ ነገሩ አምላካዊ መገለጥ መረዳት ወይም አምላካዊ እይታ ስለሌላቸው ሙሉ መረዳት ስለሌላቸው ውጫዊ ነገር አይ ኃጢአት የሰራ ሰው እንደዚህ አይነት ችግር ውስጥ የሚገባ ኃጢአት የሚሰራ ሰው ነው የሚሉት ኃጢአት እኮ ባትሰራ እንደዚህ አይነት ነገር ውስጥ አትገባም ነው የሚሉት የእነሱ መረዳት ይሄ ነው በቃ በቃ ንስሐ ግባ ነው በቃ ሐሳቡ ያ ነው በቃ ንስሐ ግባ ነው የሚሉት እሱ ደግሞ እኔ አልበደልኩም ነው ክርክሩ ደግሞ እኔ አልበደልኩም እኔ ጻድቅ ነኝ እስቲ በእግዚአብሔር ፊት ቆመን እንነጋገር ነው እሱ ደግሞ ከዚያኛው ወጣት መጣ ኤሊሁም አይደል መጣና አንተም እግዚአብሔር ጋር እኩል እንነጋገራልክ እናንተም ደግሞ በእግዚአብሔርን ጽድቅ አልተናገራችሁ ብሎ ገሰጻቸው ፈረዳችሁበት እንጂ ጽድቁን አልተናገራችሁም እግዚአብሔርን አንተም ደግሞ ከእግዚአብሔር ጋር እኩል መሆን ፈለግካለው እግዚአብሔር ስሙ ይባረክ ትክክ ሙሉ መረዳት ሲኖራል እንደዛ እንገለጣለን ማለት ነው አምላካዊ መረዳት ሲኖራል እግዚአብሔር ይሄንን አይን ይስጣት አሜን ምንም አይነት ችግር ስለንገባ እንችላል ምንም አይነት ከባድ ምንለው ችግር ስለንገባ እንችላል ያ አምላካዊ መረዳት ሲኖረን አምላካዊ ጣልቃ ገብነት አምላካዊ መልስ ውስጣችን ሲመጣልን እግዚአብሔር ስሙ ይባረክ አሸንፈን እንወጣለን እግዚአብሔር ስሙ ይባረክ አሜን ነው ወይ ክብር ለአምላካችን ይሁን አሜን ባለፈው የወንድማችን ተከስተን መጽሐፍ ሳነብ ነበር እና በጣም ደስ አለኝ ነገሩ ከዛ በፊትም ደስ ብሎኛል ይሄ ወንድም ወድቆ መነሳትና እንደገና እግዚአብሔር በመወገስ ያቆሞ ስላየው ደስ ብሎኛል እግዚአብሔር እንዴት የምህረት አምላክ ነው ይያልኩ ነበር እንዴት የምህረት አምላክ ነው እንዴት ማሃሪ ነው ይያልኩ ነበር መጽሐፉን ደሞ ሳነበው በጣም ደስ አለኝ ወለጠ ደስ ይላል በቃ አቤት እግዚአብሔር የበለጠ እግዚአብሔርን እንድወደው አደረገኝ የበለጠ ምህረቱ ደስ አስደነቀኝ በቃ አስደነቀኝ እና በጽሑፍ ውስጥ መታየት ስለ እይታ ይናገራል ሰዎች አይተው ስላሉት ነገር የተለያየ እይታ አለ በሁኔታዎች ውስጥ ሲያልፍሱ የሚገልጻቸው ነገሮች አሉ እኔም አስተያየቴን እንዳስብ አደረገኝ በነገሮች ላይ እምሰነዝራቸው ነገሮች ላይ ጥንቃቄ እንዳደረገ መከረኛ መጽሐፍ ማለት መከረኝ እግዚአብሔር ስሙ ይባረክ አሜን ክብር ለእግዚአብሔር ለአምላካችን ይሁን ሁለት ምሳሌ እኔና እንጨርሳለን ከመጽሐፍ ቅዱስ አንደኛው ሙሴና የእስራኤል ህዝብ በቀይ ባህር ደጃፍ ላይ ዘጸአት 14 ላይ ስትመለከቱ የተፈጠረ ነገር ነበር ትዝላችኋል አይደል እግዚአብሔር ያንን ህዝብ በጠንካራ እጅ ከፈርዖን እጅ አላቆ ያስወጣሳለ ግን ዘጸአት 14 ላይ ስትደርሱ ያልጠበቁት ነገር ነው የሆነው ነገር ያለቀ የተፈጸመ የተደቀ በቃ መስሏቸው ነገር ግን ህዝቡም እስራኤልም ህዝብ እንደዚሁም ሙሴ የተደናገጡበት ሰዓት ነው ድንግጥቅጣቸው ወጣበት ምክንያቱም ያ ህዝብ በመጨረሻ ላይ በኩሩ በሙሉ ተገድሎበት ከሰው እስከ እንስሳ ደንግጦ እስራኤልም በዝብዞ ያንን የግብጽ ህዝብ ወጥቷል ፈርቶ ወጡልን ብሏል መጨረሻ ላይ ግን እንደገና መጽሐፍ ቅዱስ እግዚአብሔር የፈርዖንን ልብ አጸናና ተከተላቸው መንገድ ላይ ዚላቸው አለ። ቁጥር 11 ስትደርሱ 14 11 ላይ ስትደርሱ ሙሴንም በግብጽ መቃብር ስላልነረ በምድር ዳር በምድረ በዳ እንሞት ዘንድ አወጣህን? ከግብጽ ታወጣን ዘንድ ይህ ያደረክብን ምንድነው? በምድረ በዳ ከምንሞት بنገዛላቸው ይሻላልና ተወን ለግብጻውያንም እንገዛ ብለን በግብጽ ሳለን ያልንህ ቃል ይህ አይደለምን አሉት ይላል። አዎ በቃ ሙሴ ላይ ነው የፈረዱበት ነገሩን ከሙሴ ጋር ማለት አምላካዊ መልስ ሳይኖረን ሲቀር ስለ ነገሩ እግዚአብሔር ይያረገ ስላለው ነገር ካልተረዳን ነገሮችን ከሰዎች ጋር እናያይዘዋለን። ሙሴም ራሱ ሰው ነውና መልእክተኛ ነውና ህዝቡን እንዲመራ ተጠራ እንጂ የሚያስወጣ እሱ አይደለም፣ የሚያሻግር እሱ አይደለም፣ ከናን የሚያስገባ እሱ አይደለም። ያንን ሁሉ መቅሰፍት ግብጽ ላይ ሲመጣ ያመጣው ሙሴ ነው እንዴ? አይደለም። ያንን የእግዚአብሔርን ጣት አይተውታል፣ ያ ህዝብ አይተውታል። ግን እስቲ ለአሁንም ነገሮችን ከማጋ ነው የሚያያይዙት? ከሙሴ ጋር። ሙሴን ወደ ፈርዖን ግባና እንዲበለው አለው እንጂ እግዚአብሔር ተአምራቱን የሚያደርግ ማን ነበረ? እግዚአብሔር ነበረ። በቃ ጅን ዘርጋ በረዶን አወርዳለሁ ሲለው በረዶ ሲወርድ በረዶን የሚያወርደው ማን ነው? እግዚአብሔር ነበረ። ያንን ሁሉ አይተዋል። ግን መጨረሻ ላይ አሁንም ችግር ሲመጣ ግን ከማጋ ነው የሚያያይዙት? ታይሆን አላልንህም? መቃብር ጠፍቶ ነው ግብጽ ውስጥ እዚህ እንድንቀበር የምታደርገን? አፈር ውስጥ ዝም ብለን ሜዳ ላይ አስከሬናችን ዝም ብሎ አፈር ላይ እንዲንደባለል አስበ ነው? ምንድን ነው እሱ የምታደርገው? ተወን አላልንህም? እንገዛላቸው አላልንህም ነበረ? እኔ መላርግ እኔ ተልኬ ነው። እኔ እኮ እግዚአብሔርን በምትልከው ላክ ብያዋለሁ እኮ። እኔ አፌ ኮልታፋን እንደውም ይሄ ህዝብ አያምነኝም እኮ ብየው ነበረ። ሳይላቸው አልቀርም። አልተጻፈም ግን እኔ እኮ ፈልግ የመሰለ እንዴ? ነቢያት ማመልከቻ አስገብቼ መሰለ እንዴ? አንተን ልመራ የመጣሁት አይደለም እኮ። እግዚአብሔር እኮ ነው ሸሽቼ እኔ በምድያም ስኖር ሳለሁ ጠርቶ ህዝቤን ጩኸቱን ሰምቻለሁ። እምልከው ደግሞ አንተን ነው ብሎኝ እኮ ነው የመጣው። ኧረ እኔ ተው ፈርዖን ፊት አልቆምም ብየው ነበር እኮ። እሱ ነው እኮ የላከኝ። አይደለም እንግዲህ እዚህ ጋር ጠቡ እነሱ የሚል ግን ደስ የሚለው ይህን ነገር ኮምፕሌን ያረጋ አይመስለኝም። ምክንያቱም ከጽሑፉ ስነሳ ሙሴም ለህዝቡ አትፍሩ አላቸው። ምን አላቸው? አትፍሩ። ግን እይታችን ጥሩ በማይሆን ጊዜ ነገሮችን ከሰው ጋር እናያይዛቸዋል። አንተ ነህ ጉድ የሰራህን። ኑጣ ኑጣ ከናንተ ትገባላችሁ ብለህ እንዳንገዛበት አርፈን፣ ግን አሁን አትፍሩ። ዛሬ የምታያቸውን ግብጻውያን ለዘላለም አታያቸውም። ቁሙ። ዛሬ ለእናንተ የምታደርጓት የሚያደርጋትን የእግዚአብሔርን ማዳን እዩ አላቸው። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። በጣም የሚደንቅ ቃል ነው። ድንቅ የሚያበረታታ ቃል ነው። ግን የሚገርመው ቀጥሎ ያለው ሀሳብ ነው። እንዲህ ይላል፣ እግዚአብሔር ሙሴን አለው ይላል፣ በመካከል የተፈጸመ ነገር አለ፣ ከምንባቡ ትረዳላችሁ። እግዚአብሔር ሙሴን አለው ለምን ትጮህብኛለህ የሚል ቃል ታያላችሁ። ሙሴ እግዚአብሔር ላይ ጮህበት። አይገርማችሁ? ምክንያቱም እግዚአብሔር ምን አለ ነው የሚለው መጽሐፉ። እግዚአብሔርም ሙሴን አለው ለምን ትጮህብኛለህ? እንዴ ቆይ እግዚአብሔር ቆይ ሰው ለምን ትጮህብኛለሽ ቢልሽ ምን አርገሽበታል ማለት ነው? ተናደሽበታል? ጮኸሽበታል? ተቆጥተሽዋል? እና ሙሴ ያደረገው እግዚአብሔርን እንደሱ ነው። የሚገርማችሁ አንድ ጊዜ አሮንና ማርያም ወንድምና እህቱ ማለት ነው በጀርባ በሙሴ ላይ ተነጋገሩ። እሱ ብቻ ነው እንዴ ነቢይ? እኛም ነቢይ ነን። ለምንድን ነው እሱ ኢትዮጵያዊቷን ያገባው? ለምን ተባባሉ? ይሄ ሙሴ አያውቅም። በዘኍልቍ ታሪክ ላይ መሰለኝ የምታገኝ እና ጠራቸው እግዚአብሔር ወደ መገናኛ ድንኳን ይላል። ሶስቱንም ጠራቸው እና እግዚአብሔር ሙሴን ተወት አልቆ አሮንና ማርያምን ያናግራቸዋል። ድምፅ መጣ ከመገናኛ ድንኳን እናግራቸዋል። አሮንና ማርያምን እናንተ በባሪያዬ ሙሴ ላይ አፋችሁን ለማላቀቅ እንዴት አልፈራችሁ? ሙሴ ድንግጥ ያለ ይመስላል። ምን አውርተው ነው የሚል ይመስለኛል። ዝም ብዬ ሳስብ በስዕል ሳይ ሳስብ ምን አውርተው ነው የሚል ይመስለኛል። እንዴት አልፈራችሁ? ነቢይ ማን ነው? ነቢይ ማን ነቢይ? እንዲህ እሱ እኮ ከእኔ ጋር አፍ ለአፍ ነው የሚነጋገረው አለ። እሱ እኮ እንደ ሰው አፍ ለአፍ ነው እኮ ከኔ ጋር የሚነጋገረው። ነብይ ማለት እኛም ነብይነን ነው የምትሉት ብሎ ነው። ምክንያቱም እኛም ነብይነን ብለው ነው። እኛም ነብይ ነብይ ስለመሆን ነው። ምንድነው እሱ ብልጫው? እኛም ነቢያት ነን እኮ ብለዋል። ኦኬ ነቢያት ነን። እሱ እኮ ግን አለ ከኔ ጋር አፍ ለአፍ ነው የሚነጋገረው አለ። አፍ ለአፍ እንደ ሰው እኮ ነው የሚያወራው አለ። እግዚአብሔር ሲመሰክርለት ቅድም እግዚአብሔር ስለ ሰው ያወራል አላልኳቸው? ስለ ሰው ይመሰክራል። አፍ ለአፍ ነው እኮ ከኔ ጋር የሚያወራው አለ። እግዚአብሔር ስሙ ይባረክ። አፍ ለአፍ ነው እና ጮህክብኝ አለው። ለምን ትጮህብኝ አለ አለ። በቃ እርስ በርስ ስትነጋገረው አንዳንዴ ሰው ሳይታወቀው ወይ ጮህብና አትጮህብኝ ትሉ የለ? ምን ያስቆጣል? አትጮህብኝ በቃ እንደ ኩያ ማለት ነው። እኩያ አትጮህብኝ። ለምን ትጮህብኛል? እሱም ተደናግጧል ማለት ነው። ሙሴ በተፈጠረው ነገር ህዝቡን ግን አትፍሩ አለ ብሎ አበረታቶ እግዚአብሔር የሚያደርገውን ዛሬ ታያላችሁ ብሎ አበረታታና ወደ እግዚአብሔር ዞረና ምን አረጋ? እግዚአብሔር ላይ ጮኸበት። እኔ አላልኩ ያው እንዲህ ጉድ ልታደርገኝ ያለ ይመስለኛል። ያው ህዝቡ ሁሉ ሮጦ እኔ ላይ መጣብኝ። ምትልከውን ላክ አላልኩም ነበር ያለ ይመስለኛል። ምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አምላካዊ መልስ ሲመጣ እዛ ቦታ ላይ አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለውም፣ የእስራኤልም ልጆች በባህሩ ውስጥ በየብስ ያልፋሉ አለ። እግዚአብሔር ስም ይባረክ። ይሄ እግዚአብሔር ጣልቃ ገብነት፣ ይሄ አምላካዊ መልስ ነው። ተጨንቀዋል፣ የሚያደርጉት ጠፍቷቸዋል። እንዴት እንደሚሻገሩ ነገሩ እንዴት ነው? ሰምተው አያውቁም፣ አንብበው አያውቁም፣ ሲነገር ሰምተው አያውቁም። ውሃ ተከፍሎ መሻገር የሚባል ሀሳቡም አይመጣላቸውም። ግን ውሃው ትልቅ ባህር ከፊታቸው አለ። ምንድን ነው ነገሩ? ለምን እዚያ መጣን? ወደው አይደለም የተነጫነጩት ሰዎቹ፣ ከሚታየው ነገር ነው፣ ከሚዳሰሰው ነገር ተነስተው ነው። በሰው እውቀት ደረጃ ነው የሚናገሩት ያሉት፣ በሰው ልክ ነው የሚያወሩት። ግን ከሰው ልክ በላይ የሚሰራ አምላክ አምላካዊ መልስ ይዞ መጣ። እግዚአብሔር ስሙ ይባረክ። ሙሴንም አትጩህብኝ አለው። ተረጋጋ፣ አትጩህ። እኔ የምሰራውን አውቃለሁ። ካርታ ጠፍቶብኝ አይደለም ወደዚህ ያመጣኋችሁ፣ ግራ ገብቶኝ አይደለም ወደዚህ ያመጣኋችሁ። ምሰራውን አውቃለሁ። ስሜ ይጠራ ዘንድ ነው፣ ጠላትንም እበቀለው ዘንድ ነው ወደዚህ ስፍራ ያመጣኋችሁ። በልጅህን ዘርጋ፣ ወደ ውሃው በትልን አድርግ። ውሃው ይከፈላል፣ በየብስ ትሻገራላችሁ። ህዝቡ በደረቅ ይሻገራል፣ ጠላቴን ደግሞ እዛ አስቀራለሁ። አምላካዊ መልስ ነበር። እግዚአብሔር ስም ይባረክ። ህዝቡ ግን ጮሆ ነበር፣ ሙሴ ላይ ነው ጮሆ። ሙሴ ደግሞ እግዚአብሔር ላይ ነው ጮሆ። አንደኛ ሳናቅ እግዚአብሔር ላይ እንጮህ ይሆናል። እግዚአብሔር ላይ ሳይታወቀን እንጮህ ይሆናል። ብሶት በቃ ካለንበት ከሁኔታ ከምናልፍበት ነገር ተነስተን ማለት ነው፣ ሳይታወቀን ስሜታዊ የሆነን ማለት ነው። እግዚአብሔርን በሁሉ ቻይነቱ እንወቀው። ሁሉን የሚያውቅ አምላክ ነው። ሀና ምን አለች? አትታበዩ፣ በኩራትም አትናገሩ። እግዚአብሔር ምንድን ነው? አዋቂ ነው አለች። አዋቂ ነው። ሁሉን አዋቂ መሆኑን እናስብና በሁኔታዎች ውስጥ ራሳችንን እናረጋጋው። ይሄ በእጆቼ መዳፍ ቀርጬ ይዤሻለሁ ያለ እግዚአብሔርን፣ ኦ እግዚአብሔር ስሙ ይባረክ። እሱ አብሮ አይደናገጥም፣ አይደናገጥም። እግዚአብሔር ስሙ ይባረክ። እግዚአብሔርን በማንነቱ እንወቀው ማለት ነው። አይደናገጥም፣ አይ ግራ አይጋባም። እኛ ግራ ስንጋባ በቃ እኛ ውስን ነን። ምን እናደርግ? በቃ እኛ ውስን ነን። እኛ ይሄ ትልቁ እግዚአብሔር በእኛ ውስጥ ኖረ እንጂ እኛ እግዚአብሔር አይደለም። ይሄ ትልቁ እግዚአብሔር መኖሪያን ሰራ እንጂ እኛ ውስጥ ይሄን በእኛ ውስጥ መኖሪያ የሰራውን ጌታ እንወቀው። ባህሪውን፣ አሰራሩ፣ ማንነቱን እንወቀው። በቃ ስናውቀው ኃይልን በሚሰጠኝ በክርስቶስ ሁሉን እንችላለን ወደሚለው ለመምህር ስንመጣ እግዚአብሔር ስሙ ይባረክ። ሃሌሉያ። አንድ ምሳሌ አይተን እንጨርስ። አንድ ምሳሌ፣ ይሄ ደግሞ ስለ ዳዊት ነው። ዳዊት አብረውት የነበሩት ህዝብ አንደኛ ሳሙኤል ምዕራፍ 31:8 ከአንድ እስከ ስምንት ያለው ሀሳብ ነው። ዳዊት ገና ወደ ንግስና ወደ ዙፋኑ ሳይመጣ በስደት እያለ በጺቅላግ እየኖረ ሳለ የተፈጠረ ታሪክ ነው። ሳነበው ሀሳቡን ስንጠቅሰው ትዝ ይላቸዋል። እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጺቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጺቅላግ ላይ ዘምተው ነበር። ጺቅላግንም መጥተው በእሳት አቃጥለዋት ነበር። ሴቶቹና በውስጧም የነበሩት ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳ አልገደሉም ነበር። ዳዊትና ሰዎቹ ወደ ከተማ መጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸው ወንዶችና ሴቶች ልጆቻቸው ተማርከው አገኙ። ዳዊት ከእርሱም ጋር የነበሩ ህዝብ ድምጻቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶቹ እስራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢጊያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸው የህዝቡ ሁሉ ልብ ተቆጥቶ ነበርና ህዝቡ ሊወግሩት ስለ ተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ዳዊትም የአቢሜሌክን ልጅ ካህኑን አብያታርን ኤፉዱንና ኤፉዱን አቀርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። እግዚአብሔር ስሙ የተባረከ ይሁን። አሜን ነው። በጽግላግ ይኖሩ ነበረ። ጠላት መጣ። እነሱ ባልነበሩበት ሰዓት ነው የመጣው። ወንዶቹ ሁሉን ማረከ፣ የነበራቸውን አቃጠለ። ሰው ሳይገሉ ሰብስበው ሄዱ። እነ ዳዊት ከወንዶቹ ጋር ከሰዎቹ ጋር ሲመለሱ ሁሉ ነገር ተወስዷል፣ ተቃጥሏል። የቀረው እጅግ በጣም ተቆጡ፣ አለቀሱ። ከዛ በኋላ ምንድን ነው ያደረጉት? በዳዊት ላይ ነው የተነሱበት። ህዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። አሁን ዳዊት እዚህ ጋር ጥፋቱ ምንድን ነው? ዳዊት አጥፍቷል? ዳዊት መወገድ ይገባዋል? አይገባውም። እኔ እንደሚመስለኝ አይገባም። ምን አጠፋ? ወደው ነው ደግሞ የተከተሉት። ከእሱ ጋር አብረው የወጡት ደግሞ ከሳኦል ሸሽተው በቃ የከፋው ሁሉ ተከትሎት ነበረ። በሳኦል የተከፋ ሁሉ ከዳዊት ጋር ወጥቶ ነበር። ለዚህ ምክንያት አሁን አንተ አመራርህ ነው ነው ለምን ይዘህን ጦር ሜዳ ወጣህን? አላቅም ግን እነሱ ያውቃሉ። ግን በቃ ሀዘኑ ንዴቱ በማን ላይ ወጡ ይመስለኛል? መሪው ላይ፣ ዳዊት ላይ ተነሱበት። ፈራ፣ ተጨነቀ፣ ምን ያድርግ? ከዛ ኤፉዱን አምጣልኝ አለው። አቢሜሌክን ካህኑን አብያታርን ኤፉዱን አቀርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። ዳዊት የእግዚአብሔር አምላካዊ መልስን ጣልቃ ገብነትን ፈለገ። አሁን እዚህ ጋር እግዚአብሔር ስሙ ይባረክ። ራሳችንን አረጋግተን ከሁኔታዎች ሁሉ አረጋግተን እግዚአብሔርን መጥራት ትልቅ ማስተዋል ነው። እግዚአብሔር አምላክ ስሙ ይባረክ። ስሜታዊ ከመሆን ወጥተን በሁኔታዎች ውስጥ ከመጫጫህ እናንተ እንዴት እኔን ትነሱብኛላችሁ ብሎ ዳዊት ከህዝቡ ጋር ከሚጣላ ይልቅ እንዴት አሁን ስንት ነገር አብረን አሳልፈን ይህ ሁሉ እኔ ላይም አልደረሰም፣ የኔ ሚስቶች ተወስደው የለ ልጆቼም ከማለት ይልቅ ምንድን ነው በእግዚአብሔር ፊት መቅረብ አማራጭ የሌለው ነገር ነበር። በቃ የአምላክ መልስ እንዲመጣ እንዲህ አለው እግዚአብሔር። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህም ምርኮውን ትመልሳለህና ፍለጋቸውን ተከተሉ ብሎ መለሰለት። ታሪኩ ስትቀጥሉት ተከተለ። ከዛ በኋላ አንድ ብላቴናን መንገድ ላይ አገኘው። እሱ ኢንፎርሜሽን ሰጠው፣ ሄደ፣ ሁሉን አገኘ። ምርኮ ምንም ነገር ሳይሆን እንዲያውም የጠላትን ምርኮ በዘበዙ ይላል መጽሐፍ ቅዱስ። እግዚአብሔር አምላካችን ስሙ ይባረክ። ይሄ እንዴት ሆነ? የአምላክ መልስ ስለመጣ ነው። የአምላክ መልስ ስለመጣ ነው። እግዚአብሔር ስሙ ይባረክ። ከነበሩበት ሁሉ ነገር ተወስዶባቸው ዜሮ ከገቡ በኋላ ያ እንደውም እርስ በርሳቸው ሊተላለቁ እየተዛዛቱ በነበሩበት ጊዜ እግዚአብሔር አምላካዊ መልስ ላከና እግዚአብሔር ስሙ ይባረክ፣ ምርኮ ተመለሰ፣ በዘበዙም። የአምላካችን ስሙ ብሩክ ይሁን። አምላካዊ መልስ ይምጣላችሁ።
አሜን።
ዛሬ ጥያቄ አላችሁ? ጉዳይ አላችሁ ከጌታ ጋር? አምላካዊ መልስ ይምጣላችሁ።
አሜን።
መልእክቴ አጭሩ ይሄ ነው። አምላካዊ መልስ ይምጣል።
አሜን።
የሰው መልስ ሳይሆን፣ የክፉ ምክር መልስ ሳይሆን፣ የአምላክ መልስ ይምጣ። በሁኔታችን ውስጥ የግል ሊሆን ይችላል፣ የቤተሰብ ሊሆን ይችላል፣ የቤተክርስቲያን፣ የሀገር ሊሆን ይችላል። አምላካዊ መልስ ግን ያሳርፋል። አምላካዊ መልስ ግን ተስፋን ያድሳል። አምላካዊ መልስ ግን ከፍርሃት አንስቶ በእምነት ወደ ጽናት ውስጥ ይከታል። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ አምላካዊ መልስ ይምጣልን። እንጸልይ እስቲ፣ እንጸልይ። የወረደ ነገር ውስጥ የገባችሁ የሚመስላችሁ ሰዎች አላችሁ። ሁሉ ነገር በቃ እንደ ኤልያስ አልቆ ተስፋ ተቆርጦ ሽሽት የሚመስል ህይወት ውስጥ ያላችሁ የሆናችሁ የሚመስላችሁ ሰዎች አላችሁ። ጸልዩ፣ እንጸልይ። ታሪኩን ይገለብጠዋል ጌታ። ይገለብጠዋል ጌታ። ሃሌሉያ ተባረክ ጌታ ሆይ። ኤልያስ አምላክኛ ማምላክ ነህ ስም ይባረክ።
አሜን።
ዛሬም በስራ ላይ ነን እናመሰግናለን። ኦ ሃሌሉያ። አቅጣጫን የምታስተካክል ተስፋን የምታድስ ጌታ ስም ይባረክ። ገና ብዙ ስራ አለኝ የምትል ጌታ እግዚአብሔር ስም ይባረክ። ሃሌሉያ። አይኖቻችንን የምትከፍት እይታችንን የምታጠራ እግዚአብሔር ተመስገን። ኦ ሃሌሉያ። ዛሬ እኔና ወንድሞቼ እነቶቼ እንድትጎበኛን እንጸልያለን።
አሜን።
በመንፈስ ንካ ንካን ጌታ።
አሜን።
እይታችን አጥርቶ ስለሁኔታ ላንዘባርቅ እግዚአብሔር አባት ሆይ ላንዘባርቅ ላንገምት፣ ነገር ግን እርግጠኛ ሆነን ያንተን አይኖች እናገኝ ዘንድ እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ ስምህ ብሩክ ይሁን። ስምህ ብሩክ ይሁን። ያየኸውን እንድናይ ኦ ሃሌሉያ፣ የተረዳኸውን እንድንረዳ እግዚአብሔር አምላካችን ሆይ ይህንን አእምሯችንን ክፈተው፣ አእምሯችንን ክፈተው፣ አይኖቻችንን ክፈተው፣ ጆሮቻችንን ክፈተው፣ አጥርተን እንድንሰማ፣ አጥርተን እንድናይ፣ አጥርተን እንድንረዳ እግዚአብሔር አምላካችን ነው በኢየሱስ ክርስቶስ በዚህ ሰዓት እኔና ወንድሞቼን እህቶቼን ጎብኘን። ጌታዊ ቃሉ ይለውጠን፣ ቃሉ ይቀይረን። አምላካዊ መልስ ወደ እያንዳንዳችን ይገስግሳው፣ ይገስግስ። ጌታ አባቴ ካለንበት ወይ እንደ ዳዊት ወይ ደግሞ እንደ ሙሴ ወይ እንደ ህዝቡ ካሉበት ሁኔታ ውስጥ እንዳወጣቸው አምላካዊ መልስ መጥቶ ታሪክ እንደቀየረ እግዚአብሔር አባቴ የወገኖች የወንድሞች እህቶች የኔም ህይወት እንደዚሁ እንዲቀየር በኢየሱስ ክርስቶስ እንጸልያለን። በጌታ በኢየሱስ ክርስቶስ አምላካዊ መልስ ወደኛ ይገስግስ። በኢየሱስ ክርስቶስም ይፍጠን፣ አሁን አምላካዊ መልስ ይምጣ። ሃሌሉያ። እግዚአብሔር ሆይ ተመስገን። አምላካችን ሆይ ክብር ምስጋና ታላቅነት ሁሉ ለስምህ ይሁን። ከፍ ከፍ በል። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ሃሌሉያ አሜን። እንቆምና የበረከትን ቃል ይዘን ይዳል። ሃሌሉያ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን እናንተ ያንሳ ሰላምን የሚስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ተባረኩ።